ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከሰኞ እስከ አርብ በየለቱ ከምሽቱ 1 እስከ 1 ተኩል እንዲሁም በ1431 መካከለኛ ሞገድ የሚያዘጋጀው ልዩ ፕሮግራም አሁን ተጀመረ። ሰላም ጤና ይስጥልን አድማጮች፣ እንደምንላችሁ አመሻችሁ። ማክሰኞ ሰኔ 9 2007 ዓ.ም ነው። ዛሬ በግማሽ ሰዓት ስርጭታችን የተለያዩ ቅንብሮችን ይዘናል። ከአገር ቤት አንድ ዘገባ፣ ከዛም ደግሞ ትላንት ያስተላለፍነው ስፖርት ወቅታዊ ትንታኔ ስላለው እሱን እናሰማና በጤና ዝግጅት የ30 ደቂቃ ፕሮግራማችንን እናጠቃልላለን። መልካም ምሽት። አስተናጋጅ አዲሱ አበበ ነኝ። ጽዮን ግርማ ፕሮግራም እየመራች ነው። ዜናው ይቀድማል።
ጤና ስጥልኝ፣ እንደምናመሻችሁ። የማሰማችሁ ቆንጂት ታዬ ነኝ። በቀድሞ የግብጽ ፕሬዚደንት ሞሐመድ ሞርሲ ላይ እንደ ኤሮፓውያን አቆጣጠር በ2011 እስረኞች ወህኒ ቤት ሰብረው ካመለጡበት ድንገት በተያያዘ የተበየነባቸው የሞት ቅጣት እንዲጸና ዛሬ ፍርድ ቤት መወሰኑ ታወቀ። ሞርሲና ሌሎች 100 ተከሳሾች ላይ ይህ ብይን የተላለፈባቸው ባለፈው ወር እንደነበረ ይታወሳል። ፍርድ ቤቱ በተጨማሪ ሚስተር ሞርሲ ላይ የፍልስጤሞች ቡድን ሐማስን ጨምሮ ከባዕዳን ድርጅቶች ጋር ተመሳጥረዋል ተብሎ በተመሰረተባቸው የተለየ ክስ እድሜ ልክ እስራት ተበይኖባቸዋል። ሚስተር ሞርሲ በወቅቱ የጦር ኃይሎች አዛዥ በነበሩት የአሁኑ የሀገሪቱ ፕሬዚደንት አብደልፋታ ኤልሲሲ ከስልጣን ከተገለበጡበት ከ2013 ወዲህ የሀገሪቱ መንግስት በያዘው ዘመቻ በሳቸውና በታገደው ፓርቲያቸው በሙስሊም ወንድማማችነት መሪዎች ላይ በርካታ ክሶችን እንደመሰረተ ይታወቃል። በዛሬው ብይን የሙስሊም ወንድማማቾች ፓርቲው መሪ ሞሐመድ ባዲዬ የሞት ቅጣት የተወሰነባቸው ሲሆን ሌሎች የቡድኑ መሪዎችም የእድሜ ልክ እስራት ቅጣት የተወሰነባቸው መሆኑን ዜናው አስረድቷል። የሊቢያው የአልቃይዳው ግብረአበር ቡድን ዩናይትድ ስቴትስ ባደረሰችው የአየር ጥቃት ተገድለዋል ያላቸውን ሰዎች ስም ዝርዝር በዛሬው ዕለት አውጥቷል። የጥቃቱ ዋና ኢላማ የነበረው የሞክታር ቤል ሞክታር ስም ግን ዝርዝሩ ውስጥ የለም። ቡድኑ አንሳር አልሸሪያ ባወጣው መግለጫ ዝርዝሩ ላይ ካሉት ሌላ የተገደለ ሰው የለም ሲል አስተባብሏል። ዩናይትድ ስቴትስ ሊቢያ ውስጥ ያደረሰችው ይህ የአየር ጥቃት በአውሮፓውያኑ 2011 ዓ ም የረጅም ጊዜው የአገሪቱ መሪ ሞአመር ጋዳፊን ከስልጣን ካስወገደው አመፅ ወዲህ የመጀመሪያ መሆኑ ነው። የእስላማዊ ማግረብ አልቃይዳ ከፍተኛ አመራር አባል የነበረውና ከሶስት ዓመታት በፊት በደም የፈረምንበት ሰራዊት ብሎ የራሱን ቡድን ያቋቋመው ሞክታር መገደሉን የዩናይትድ ስቴትስ ባለስልጣናትም ገና ማረጋገጫ አልሰጡበትም። ዩናይትድ ስቴትስ ሰውየውን በ2013 ዓ ም አልጄሪያ ውስጥ በሚገኝ የነዳጅ ጣቢያ ሶስት አሜሪካውያንን ጨምሮ 37 ሰዎች የገደለውን ጥቃት የመራው ነው በማለት ወንጅለዋለች። አልቃይዳ ምክትል የቡድኑ መሪና የየመኑ ኃይለኛው ቅርንጫፍ ዋና አዛዥ የነበረ ነው የተባለው ናስር አልውሃይሺ የተባለውን ሰው ባለፈው ሳምንት በዩናይትድ ስቴትስ የድሮን ጥቃት ተገድሏል ሲል ተናገረ። ቡድኑ በቪዲዮ ባሰራጨው መግለጫ ባለፈው አርብ በደቡብ ምስራቃዊቱ ሙካላ ከተማ ውስጥ በተካሄደ ጥቃት ውሃይሺና ሌሎች ሁለት ሰዎች ተገድለዋል ነው ያለው። አዲሱ የቡድኑ መሪ እንዲሆን ቃሲም አልሪሚ የሚባል ሰው መሾሙ ተነግሯል። በመጨረሻም ሶሪያ ውስጥ ኩርዶቹ ተዋጊዎችና በመንግስቱ ላይ ያመጹት ተዋጊዎች ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ጽንፈኞች አባረው ስትራቴጂያዊ የሆነችውን የድንበር ከተማ ታል አባይዲን ሙሉ በሙሉ መቆጣጠራቸው ተገልጿል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ለሰዓቱ ያለን ዜና ይኸው ነው። በሶስት ሰዓት መደበኛ ፕሮግራም ላይ ሰፋ ያለ ዜናና የዜና ትንታኔ ይቀርባል። ወደ መጀመሪያው ቅንብር እንለፍ። የፌደራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ በነ ሶሊያና ሽመልስ የክስ መዝገብ በአሸባሪነት ወንጀል ክስ ከመሰረተባቸው ጦማሪያንና ጋዜጠኞች መካከል በሌለችበት ጉዳዩ በሚታየው በሶሊያና ሽመልስ ላይ ያቀረበውን የሲዲ ማስረጃ በችሎት መታየቱ አስፈላጊ ሆኖ አላገኘነውም ሲል በይኗል። የተከሳሽ ጠበቆች በብይኑ ያላቸውን ቅሬታ አስመዝግበዋል። መዝገቡን መርምሮ በይን ለመስጠት ፍርድ ቤቱ ቀጠሮ ይዟል። መለስካቸው አማሃ።
ፍርድ ቤቱ 9ኙን ጦማሪያና ጋዜጠኞችን ለዛሬ ቀጠረው ጉዳዩ በሌለችበት በሚታየው በሶሊያና ሽመልስ ላይ አቃቢ ሕግ አለኝ ያለውን በሲዲ የተቀረጸ የድምፅ ከምስል ማስረጃ በጽህፈት ቤቱ ከተመለከተ በኋላ ማስረጃውን በችሎት በሚቀርብበት ሁኔታ ላይ ለመወሰን ነበረ። ፍርድ ቤቱ እንደገለጸው የአቃቢ ሕግን ማስረጃ በጽህፈት ቤቱ ተመልክቶታል። ይሁንና የቀረበው ማስረጃ በችሎት መታየቱ አስፈላጊ ሆኖ እንዳላገኘው ፍርድ ቤቱ በይኗል። ስለሆነም ጠቅላላ መዝገቡን መርምሮ ብይን ለመስጠት ቀጠሮ እንደሚሰጥ ፍርድ ቤቱ ገለጸ። የተከሳሽ ጠበቆች ግን በብይኑ ቅሬታ እንዳላቸው ገልጸው ፍርድ ቤቱ እንዲሰማቸው አቤት ብለዋል። ፍርድ ቤቱ ይህንኑ እድል እንደሰጣቸው ከተከሳሽ ጠበቆች አንዱ አቶ አማሃ መኮንን የተከሳሽ ጠበቆች ቀደም ያለውን የፍርድ ቤቱን ውሳኔ እንደተረዱት ከሆነ አቃቢ ሕግ በአንደኛ ተከሳሽ ላይ ያቀረበውን የድምፅ ከምስል ማስረጃ ፍርድ ቤቱ በጽህፈት ቤቱ ከተመለከተ በኋላ ማስረጃውን በዝግ ችሎት ወይንም በግልጽ ችሎት ያይ እንደሆነ ለመለየት እንደነበረ ነው። አሁን ግን ፍርድ ቤቱ የሰጠው ብይን ተከሳሾች የቀረበባቸውን ማስረጃ ሳያዩ እንዲታለፍ ያደረገ ስለሆነ የተከሳሾችን መብት ያጠብባል። ስለሆነም ሲዲው ተከሳሾችና እኛ ባለንበት ሌላ ታዛቢ በሌለበት ሊታይ ይገባዋል ሲሉ አመለከቱ። ሌላው የተከሳሽ ጠበቃ አቶ ሽብሩ በለጠን በበኩላቸው አቃቤ ሕግ በአንደኛ ተከሳሽ ላይ ያቀረበው ሲዲ በተጨማሪ ማስረጃነት የሚያቀርብ ከሆነ የሕግ ድጋፍ እንደሌለው አመልክተው በአንደኛ ተከሳሽ ላይ የቀረበው ማስረጃ ተከሳሽ በሌለበት የቀረበ ቢሆንም የአቃቤ ሕግ የክስ አቀራረብ በአድማ የተፈጸመ የወንጀል ድርጊት ስለሚያደርገው በአንዱ ላይ የቀረበ ማስረጃ በሌላውም ላይ እንደቀረበ ይቆጠራልና ፍርድ ቤቱ ይህንን ቅሬታ እንዲመዘግብልን እናመለክታለን ብለዋል። አቃቢ ሕግ በበኩሉ በአንደኛ ተከሳሽ ላይ የቀረበው የድምፅ ከምስል የሲዲ ማስረጃ በማስረጃ ዝርዝር ውስጥ የተጠቀሰ እንደሆነ ገልጿል። ፍርድ ቤቱም የተከሳሽ ጠበቆችን ቅሬታ መመዝገቡን ገልጾ ብይኑን በማጽናት መዝገቡን በጠቅላላ መርምሮ ብይን ለመስጠት ለሐምሌ 13 ቀን 2007 ዓ.ም ቀጠሮ ቆርጧል። አቃቢ ሕግ በሌለችበት ጉዳዩ የሚታየውን ሶሊያና ሽመልስን ጨምሮ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወለየስ በተባሉ ጦማሪያና ጋዜጠኞች ላይ ከሐምሌ ወር 2006 ዓ.ም ጀምሮ በሽብር ወንጀል ክስ መስርቶባቸው ጉዳያቸውን ፍርድ ቤት እየመረመረው ይገኛል። ፍርድ ቤቱ በሚቀጥለው ቀጠሮ ተከሳሾቹ የቀረበባቸውን ክስ ይከላከሉ ወይንም መከላከል ሳይገባቸው በነጻ ይሰናበቱ እንደሆነ የሚለይ ውሳኔ እንደሚሰጥ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣዩ ዝግጅትና ምራ ስፖርት ነው። ቀደም ሲል እንዳልኩት ወቅታዊ በተለይ በፊፋ ላይ ያነጣጠሩ ትችቶችና አስተያየቶች አሉበት። ሌሎችም ስፖርት ነክ ዘገባዎችን ይዟል። እነሆ
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በፊፋ ዙሪያ ውይይትና የሀገር ውስጥ ስፖርት ዜናዎችን ይዘናል። አብራችሁን ቆዩ። በፊፋ ሙስና ጉዳይ ላይ ከጊዜ ወደ ጊዜ ብዙ አዳዲስ መረጃዎች እየወጡ ናቸው ይሉናል አቶ ፍቅሩ ኪዳኔ፣ አነጋግሬያቸዋለሁ። አንደኛው ለምሳሌ ጃክ ዎርነር ከደቡብ አፍሪካ የተረከበውን 10 ሚሊዮን ዶላር ለራሱ አውሎታል ነው የሚባለው። እስቲ በዚህን ጀምር አቶ ፍቅሩ።
የትሪኒዳድ እና ቶባጎ ተወላጅ የሆነው ጃክ ዎርነር ያጠራቀመው ሀብት 160 ሚሊዮን ዶላር ይደርሳል ይባላል። ከደቡብ አፍሪካ በፊፋ አማካይነት የነጠቀው 10 ሚሊዮን ዶላር እንዴት አድርጎ እንደተጠቀመበት ማስረጃ የሂሳብ ሰነዶች ተገኝተዋል። ከአንድ ሱፐር ማርኬት ጋር በመስማማት 4 ሚሊዮን ቼክ ሰጥቶ በጥሬው ገንዘብ ምንዛሬ ይጠቀም ነበር። ፊፋ በ20 ሚሊዮን ዶላር ፖርት ኦፍ ስፔን ያሰራውን የፉትቦል አካዴሚ ዋርነር ለሰርግና ለድግስ እያከራየ አሁንም ይጠቀምበታል። ዋርነር በሚኒስትር ደረጃ ያገለገለ ስልጣን ላይ ያለውን አገሩን መንግስት በመርጫ ጊዜ የረዳ ቢሆንም የፈርድና የስፖርት ሚኒስትሮቹ አገራችንን ያዋረደ ስለሆነ ለኤፍቢአይ እጁን ቢሰጥ ይሻላል በማለት ተናግረዋል። ከአባታቸው ጋር ይዘርፉ የነበሩት የዋርነር ሁለት ልጆች ጥፋታቸውን አምነው በአሜሪካን እስር ቤት ይገኛሉ።
የሞሮኮ ኦሎምፒክ ኮሚቴና ፉትቦል ፌዴሬሽን ደግሞ ቻክ ብሌዘር ጉቦ ሰጥተዋል ሲል የተናገረውን አስተባብለዋል። ሞሮኮ ጉቦ አልከፈልኩም ነው የምትለው?
የሞሮኮ ኦሊምፒክ ኮሚቴና ፉትቦል ፌዴሬሽኑ በትብብር የሰሜንና መካከለኛው አሜሪካ ፉትቦል ኮንፌዴሬሽን ዋና ጸሐፊ የነበረው ለኤፍቢአይ ይሰልል የነበረው ቻክ ብሌዘር የሚያወራው ውሸት ነው ሲሉ መግለጫ አውጥተዋል። ብሌዘር ለኤፍቢአይ የሰጠው ማስረጃ እንዳለ ለጊዜው አይታወቅም። የሚታወቀው ግን ብሌዘር ድመቶቹን ማኖሪያ ኒውዮርክ አምስተኛው መንገድ ላይ አንዳንዴ የምጎበኘው የትራምፕ ህንጻ ውስጥ አፓርታማ መከራየቱ ነው። እማሀዩ ጠጅ ቤትስ እንኳን እንዴት አይነት ጥጋበኛ ነው ይላሉ።
ወደ ፕሬዚደንቱ ወደ ሴፕ ብላተር እንለፍ። የአፍሪካና እስያ ፉትቦል ፌዴሬሽኖች ስላበረታቷቸው በቀድሞ ስራቸው ላይ ለመቆየት ሳያስቡ አልቀረም የሚባለው ምንድን ነው? ራሳቸው አይደሉም እንዴ በገዛ ፈቃዳቸው ስራቸውን የለቀቁት?
አንድ የስዊስ ጋዜጣ ብላተር በፕሬዚዳንትነት ስራቸው ሳይቆዩ አይቀሩም ብሎ ጽፏል። ከዚህም ጋር አስታቆ የአፍሪካና የእስያ ፉትቦል ፌዴሬሽኖች ድጋፋቸውን አነሷቸውን በማለቱ መንሸቋሸቅ ቀጥሏል። ለጊዜው ከአፍሪካም ሆነ ከእስያ በኩል ምንም አይነት እርምጃ የተወሰደ የለም። የፊፋ ስራ አስኪያጅ ኮሚቴ እንደ አውሮፓ አቆጣጠር በ20 ጁላይ ዙሪክ ላይ ተሰብስቦ ስለ መጪው ጠቅላላ ጉባኤና ስለ ፕሬዚዳንቱ ምርጫ ውሳኔ ይወስዳል። የአውሮፓ ፓርላማ ብላተር ከስራቸው በአስቸኳይ ይልቀቁ ማለቱ ዋጋ ቢስ ቢሆንም እንግሊዞች ፊፋን ለማዋረድ መቼውንም ችላ አይሉም። የትልቋ ብሪታንያ ጠቅላይ ሚኒስትር ካምሮን በፊፋ ፕሬዚዳንት ምርጫ ላይ የምደግፈው የጆርዳኑን ልዑል ነው ማለቱ ለ2016 ዓለም ዋንጫ ዝግጅት ውድድር ዙሪክ ሄዶ በመሸደፉ የተነሳ የጠጣውን ኮሶ ጣዕም ስላረሳው ነው። ይልቁንም ፕላቲኒ ከፈረንሳይ ሪፐብሊክ ፕሬዚዳንት ከሆላንድ ጋር ስለ ፊፋ ምርጫ ላይ ተወያይቷል። ከአፍሪካኖቹ ጋር እንዲያስታርቀው አማላጅ ሆነን ሳይለው አልቀርም።
አንድ ጥያቄ ልጨምርና ላብቃ። ከጋና ፉትቦል ፌዴሬሽን $1 ሚሊዮን ጠፍቷል ተብሎ እንዲጣራ ለምክር ቤት አቤቱታ ቀርቧል ተብሏል። ምንድን ነው በየቦታው የምንሰማው ጉድ?
የፊፋ ሙስና ጉዳይ ለስፖርት ዓለም ማስጠንቀቂያ ሳይሆን አልቀረም። ሁሉም በየጎጆው ሂሳብ ማዋረድ ላይ ነው። በዓለም ዋንጫ ውድድር ጊዜ ከወጪ ገቢ ላይ $1 ሚሊዮን የት እንደገባ ስላልታወቀ የጋና ፉትቦል ፌዴሬሽን ፕሬዚዳንት ይመርመር የሚል ክስ ቀርቧል። ብዙዎቹም ሳይደነግጡ አልቀሩም። ወደፊት ሁሉም የሂሳብ ሰነዶቹን ለሕዝብ ግልጽ ማድረግ አለበት። ካሁን በኋላ ፊፋ ጣልቃ እየገባ አጨራሪዎችን የሚደግፍ አይመስለኝም።
አመሰግናለሁ። አቶ ፍቅሩ ኪዳኔ የዓለም አቀፍ ስፖርት ተቋማት ልዩ አማካሪ ከፓሪስ። ወደ አዲስ አበባ እንሻገራለን። ገዛኝ ጽዮን መስቀል የሀገር ውስጥ ዜናዎች አሉት። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። ከሁለት ዓመት በኋላ ጋቦ በምታስተናግደው 31ኛው የአፍሪካ ዋንጫ ላይ የሚሳተፉትን 15 ብሔራዊ ቡድኖች መለየት የሚያስችለው የመጀመሪያ የምድብ ማጣሪያ ትናንትናና ከትናንት በስቲያ በተለያዩ የአፍሪካ ከተሞች ተጀምሯል። በምድብ 10 የተደለደለው የኢትዮጵያ ብሔራዊ ቡድን ዋልያዎቹ የሊሶቶ አቻውን በባህር ዳር ስቴዲየም ገጥሞ 2-1 ማሸነፉን በትናንትናው የቪኦኤ ዜና ክፍለ ጊዜ መገለጹ ይታወሳል። አዞዎቹ በሚል የቤት ስሙ የሚታወቀው የሊሶቶ ብሔራዊ ቡድን በተለይም በመጀመሪያው የጨዋታ ክፍለ ጊዜ በተሻለ እንቅስቃሴና በአንድ ጎል መሪነት ነበር ለረፍት የወጡት። አሰልጣኝ ዮሐንስ ሳህሌም ከረፍት መልስ የተጫዋች ለውጥ በማድረግና ተጫዋቾቹንም በማነሳሳት 2 ጎል በማስቆጠር ቡድኑ አሸንፎ እንዲወጣ አድርገውታል። በዚሁ ኢትዮጵያና ሊሶቶ ከተመደቡበት ምድብ 10 አልጄሪያና ሲሸልስ ከትላንት በስቲያ ተጫውተው የአልጄሪያ ቡድን ብዙም ጉልበት ሳያባክን 4-0 ሸኝቷል። ምድቡን አልጄሪያና ኢትዮጵያ በኩል 3 ነጥብ በጎል ተበላልጠው አንደኛና ሁለተኛ ሆነው መርተዋል። ሊሶቶና ሲሸልስ ደግሞ 3ኛና 4ኛ ደረጃ ላይ ተቀምጠዋል። ሁለቱም የመልስ ጨዋታ ከአንድ ወር በኋላ ይደረጋል። ወደ ሀገር ውስጥ የአትሌቲክስ ውድድር ስመለስ ትናንት አዲስ አበባ ውስጥ 2 ትልልቅ የአትሌቲክስ ውድድሮች ተካሂደዋል። የመጀመሪያው 44ኛው የኢትዮጵያ አትሌቲክስ ሻምፒዮና ሲሆን ሁለተኛው ደግሞ ታላቁ ሩጫ በኢትዮጵያ ከኢስት አፍሪካ ቦትሊንግ ካምፓኒ ጋር በትብብር በጋራ ያዘጋጁት የ15ና 7.5 ኪሎ ሜትር የጎዳና ሩጫ ነበር። ሩጫ ውርወራና ዝላይን ባካተተው 44ኛው የኢትዮጵያ አትሌቲክስ ሻምፒዮና የአምስት ቀናት የግማሽ ቀን የውድድር ቆይታውን ያከናወነው በአዲስ አበባ ስታዲየም ነው። ይህም ትናንት ፍጻሜውን አግኝቷል። በብሔራዊ አትሌቲክስ ሻምፒዮናው እንዳለፉት ዓመታት ሁሉ የመከላከያው አትሌቲክስ ቡድን አልተቻለም። በ460 ነጥብ በሁለቱም ጾታ አጠቃላይ አሸናፊ ሆኗል። የኦሮሚያ ክልልና የኢትዮጵያ ንግድ ባንክ አትሌቲክስ ቡድኖች ሁለተኛና ሶስተኛ ሆነው ፈጽመዋል። በሌላ በኩል ደግሞ ታላቁ ሩጫ በኢትዮጵያ ከኢስት አፍሪካ ቦትሊንግ ካምፓኒ ጋር በጋራ ባዘጋጁት የ15ና 7.5 ኪሎ ሜትር የጎዳና ሩጫ ትናንት በድምቀትና በጠንካራ ፉክክር ተጠናቋል። በዋና ተወዳዳሪነት 700 አትሌቶች ናቸው የተሳተፉት። ከተለያዩ የእድሜ ክልልም 10,000 የሚደርሱ ለመዝናናትና ለጤና 7.5 ኪሎ ሜትር ሮጠዋል። ከዋና ተወዳዳሪዎች የኦሮሚያ ማረሚያ ቤት ያፈራት አትሌት ታደለች በቀለ 15ቱን ኪሎ ሜትር 51:31.5 በሆነ ጊዜ አሸንፋለች። የመከላከያ ገበያ ነሻየል እና የለገጣፏ አበሳ አብዲታ ሁለተኛና ሶስተኛ ሆነዋል። በወንዶች ተረፈ ደበሌ ከለገጣፎ፣ አሰፋ ለገሰ ከአዳማ ስፖርት ክለብ፣ ዘውዱ ኃይሉ በግሉ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። የ15 ኪሎ ሜትር አሸናፊዋን አትሌት ታደለች በቀለን ስለ ወደፊት እቅድና ከአሁን በፊት ሲያስመዘገበችውን ውጤቶች እንድትገልጽልኝ ጠይቂያት የሚከተለውን ተናግራለች።
ወደፊትም ያው ከዚህ የተሻለ ሰርቼ ከዚህ የተሻለ ሰዓት ለመሮጥና እንደ ትላልቆች አትሌቶች ጥሩ ሩጫ ለመሮጥ ኢትዮጵያን ለማስጠራት ነው እቅድሽ።
ከዚህ በፊት ባደረግሻቸው ውድድሮች የትኛው ውድድር ላይ ተሳትፈሻል?
ታላቁ ሩጫ በኢትዮጵያ፣ እሱንም ሁለተኛ ነው የወጣው። ሳምና ጥሩ ውጤት ነው፣ ጥሩ ውድድር ነው። ከዚህ በፊትም ኮካኮላ እንሮጫለሁ ለሶስተኛ ጊዜ ነው ሳሸንፍ።
የ18 ዓመቷ ወጣት አትሌት ታደለች በውድድሩ ላይ ስትወረወር ስትበር ለተመለከታት የት ትደርሳለች ብሎ የሚጠይቅ አይጠፋም። በእኔ በኩል ግን የወደፊት ድሎቿን ከወዲሁ ማስላትና መቁጠር ጀምሬያለሁ። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ከአዲስ አበባ በዚሁ የምሽቱን ፕሮግራም እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
አሁን ጤና አይቴክ የተባለ አሜሪካዊ ምግባረ ሰናይ ድርጅት በመቀሌ ሆስፒታል ስር ያስገነባው የሳምባ ነቀርሳን ሕክምና የሚሰጥበት ማዕከል ጥሩ አገልግሎት እየሰጠ መሆኑን ግርማይ ገብሩ ገልጦልናል። ቢሆንም ግን የበለጠ አገልግሎት ለመስጠት አሁንም የጤና ባለሙያዎች እጥረት እንዳለበት የማዕከሉ አስተባባሪ ዶክተር ፍቅረ ስላሴ ደሳለኝ ትላንት ለግርማ ይገልጸውለታል። በሽተኞች ለምግብና ለመጓጓዣ የገንዘብ እርዳታ ስለሚፈልጉ ለጋሽ ድርጅቶች ትኩረት እንዲሰጧቸውም ዶክተሩ ይማጸናሉ ይላል ግርማይ። ራሳቸውን ያስተዋውቃሉ። መጀመሪያ እንግዳችን
ዶክተር ፍቅረ ሰላም ደሳለኝ ይባላለሁ። የውስጥ ደዌ ሐኪምና ያው በተለይ ደግሞ በመድኃኒት የተላመደ ቲቪ ላይ ነው የምሰራው። እዚህ በመቀሌ ሆስፒታል ኤምዲአር ቲቪ ሰርቪስ ትግራይ ጤና ቢሮ ትብብርና በአይቴክ አሜሪካ ኤንጂኦ ማለት ነው የተገነባ ነው።
ተራው ሳምባ ነቀርሳ እና መድኃኒት የተላመደ ሳምባ ነቀርሳ ልዩነታቸው ምን እንደሆነ እስኪ ንገሩን።
ቲቪ በአጠቃላይ ሁሉም ቲቪ ናቸው። መድኃኒት የተላመደም ቲቪ፣ መድኃኒት ያልተላመደውም ቲቪ ቲቪ ናቸው። ለቲቪ ሕክምና የሚውሉ 5 መድኃኒቶች አሉ። አይኤንኤች፣ ሪፋምፕሲን፣ ፓራዚናማይድ፣ ኢታምፕቶል እና ስትሬፕቶማይሲን ናቸው። እነዚህ 5 መድኃኒቶች ለቲቪ ሕክምና የሚውሉ ማለት ነው። ዋና ኮር መድኃኒቶች ግን የምንላቸው ዋናዎቹ ሁለቱ መድኃኒቶች የምንለው ግን አይኤንኤች እና ሪፋምፒሲን የሚባሉት ሁለቱም መድኃኒቶች ነው። ስለዚህ መድኃኒት የተላመደ ቲቪ ማለት ቲቪው በእነዚህ በሁለቱ ዋና አገልግሎት ስለሚውሉ የቲቪ መድኃኒቶች አይኤንኤች እና ሪፋምፒሲን የማይድን ሆኖ ሲገኝ መድኃኒት የተላመደ ቲቪ ወይም ኤምዲአር ቲቪ ይባላል። አንድ ሰው ለቲቪ እየታከመ የማይድን ከሆነ ኤምዲአር ቲቪ ተይዟል ማለት ነው። ኤምዲአር ስንል ምን ማለታችን ነው? መልቲ ድረግ ሬዚስተንስ ማለት ነው።
ስለዚህ በሽታው መድኃኒቱን ለምዶታል ማለት ነው።
መድኃኒቱን ለምዶታል ማለት ለሕክምና ለቲቪ የሚውሉትን 5 መድኃኒቶች ውስጥ ዋና የሆኑ ኮር ሁለቱን መድኃኒቶችን ለምዷል እና ለነዚህ ከለመደ ማለት ለሌሎችም ለምዷል ማለት ነው። በተዘዋዋሪ መንገድ የሁለቱም ቲቪ ምልክታቸው አንድ ነው። ልጅነታቸው ብቻ ምንድነው ኤምዲአር ቲቪ የታዘ ሰው ብዙ ጊዜ በመዳኒቱ አይደለም እየባሰበት ይሄዳል። ያኛው ግን ከሆነ ግን እየተሻለው ነው የሚለው።
ዶክተር ፈረስላስ መዳኒት የተላመደ ሳምባ ነቀርሳ ምንለው ኢትዮጵያ ውስጥ በቂ ህክምና አገልግሎት አለ? ኢትዮጵያ ውስጥ ያለው ሁኔታ እንዴት ነው?
ባለ አቀስመጣ ወደ 3.6% ነው በአዲስ ፔሸንቶች ውስጥ መዳኒት ወስደው በማያውቁ ፔሸንቶች ላይ። 19.8 ደግሞ ከዚህ በፊት ቲቪ ታክሞ በነበሩ ሰዎች ላይ አለ ይባላል። ኢን ጀነራል ስርጭቱ ይሄን ነው የሚመስለው።
ወደ ኢትዮጵያ
ጋር ደግሞ ስንመጣ 2.3% ነው አዲስ ፔሸንቶች የቲቪ መዳኒት ከዚህ በፊት ታክሞ በማያውቁ ሰዎች ውስጥ ማለት ነው። በከዚህ በፊት ግን በታከሙ ሰዎች ላይ 17.8 ነው። ከዚህ በፊት ህክምና ይሰጥ የነበረው አንድ ሴንተር ላይ ነው የነበረው። እስከ last 3-4 years ህክምና ይሰጥ የነበረው ቅዱስ ጴጥሮስ አዲስ አበባ ላይ ብቻ ነው። ፔሸንቶች ሪፈር ነው የሚባሉት ከየክልሉ። ነገር ግን እዛ ያልጋ ይቦታ ተበታላቸውና ምን ይሆናል ፔሸንት ዌቲንግ ሊስት ላይ ይቀመጣል። ተጠባባቂ ሆን እና ደውለን እንጠራለን ነው የሚባለው። እና ግን በዛን ጊዜ ፔሸንቱ ተደውሎ ሲጠራ ወይ ፔሸንቱ ሞቷል ወይ ፔሸንቱ ብሶበታል። ስለዚህ አስቸጋሪ ነው የነበረው። ዘነክ ሴንተር የተከፈተው ኢትዮጵያ ውስጥ መጣይት ጎንደር ነው የተከፈተው። ጎንደር እንደዚሁ እንዳለ የሰሜን ኢትዮጵያ ፓርት እዛ ጎንደር ላይ ይሄድ ነበር። ይሄ ራሱ ሊፈታው አልቻለም። ይሄንን ችግሮችን በማየት አይቴክ ኢትዮጵያ ነው ይሄንን ቢልዲንግ እዚህኛ ጋር ይሰራው። ኤምዲአር ቲቪ አዲስ ሰርቪስ ነው እና ለጤና ባለሙያውም አዲስ ነው እና ገና አሁን እየተስፋፋ ነው ያለው። ያው በሂደት እና በእንትን የሚታዩ ብዙ ቻሌንጆች አሉት።
ዶክተር ፈረስላስ ይህ መድኃኒት የለመደም ይሁን ያለመደ ሳምባ ነቀርሳን ለመከላከል ህዝቡ ምንድነው ማድረግ የሚጠበቅበት?
ዋና መንስኤ የሚባለው ምንድነው? በቀጥታም ሆነ በተዘዋዋሪ መንገድ ፔሸንቱ ተገቢውን ህክምና ባለመውሰድ ነው ዋናው። ስለዚህ መንግስትም ቢሆን የቲቪ ታካሚ ጀነራል መድኃኒት የተላመደም ሊሆን ይችላል ያልተላመደም ሊሆን ይችላል መድኃኒቱን በአግባቡ መውሰድ አለበት። በየቀኑ ጤና ጣቢያ ላይ ወይንም ሆስፒታል እየሄደ ነው መዋጥ ያለበት።
ቤት ሄዶ አይደለም የሚታከመው?
አዎ ወደ ቤት ወስዶ አይደለም የሚታከመው። ምንድነው በአቅራቢያው ወዳለ ጤና ጣቢያ ላይ እየሄደ ሐኪሙ ነው
እንዳያቋርጠው ነው
እንዳያቋርጠው። ምክንያቱም ቀደም እንዳልኩ በአግባቡ መድኃኒቱን አለመውሰድ ነው የኤምዲአር ቲቪ የሚያጋልጠው። ኤምዲአር ቲቪ አክቹአሊ አሁን ታከም ጀምሯል። እኛ ራስ ውስጥ ካውን ድረስ ወደ 20 ምናምን አካባቢ የሚጠጉ ፔሸንቶች ኪውርድ ሆነዋል።
ድነዋል።
አዎ ከባድ ነው ልናክም እንችላለን በመጠኑ መድኃኒት የተላመደ ማለት ነው። ነገር ግን ስቲል ከባድ ነው መድኃኒት የተላመደ ቲቪ ማከም። አንደኛ መድኃኒቶቹ ውድ ናቸው፣ ሲደመር ደግሞ በጣም ሳይድ ኢፌክት አላቸው። ለረጅም ጊዜ ነው የሚወሰደው፣ እስከ 2 አመት ይወሰዳል እና 8 ወር መርፌ ሊኖረዋል በትንሹ። ይሄ ማለት እንግዲህ ሰውየው ከስራ ይፈናቀላል ከቤተሰቡ እና ብዙ ችግር ነው ያለው። ስለዚህ በቃ አንድ ሰው የመጀመሪያው ቲቪ ላይ መድኃኒቱን በስነ ስርዓቱ ከወሰደ ይድናል። ስለዚህ ማንንም የቲቪ ታካሚ መሆን ያለበት ህክምናው በሚጠይቀው መስፈርት መሰረት በዛ ጤና ባለሙያ በሚለው መንገድ ቢሄድ ይመረጣል።
መከላከያውስ አሁን ህዝቡ ምንድነው ማድረግ የሚጠበቅበት? በተለምዶ መስኮት ክፈቱ በስብሰባ ጊዜ በአውቶቡስ ውስጥ ምናምን ይባላል። ህዝቡ ደግሞ ይሄንን በቀላሉ አይቀበልም።
አዎ በነገራችን ላይ አሁን መስኮት በመክፈት ወይንም አንድ ሰው በሚስልበት በሚያስነጥስበት ሰዓት አፍና አፍንጫ ሊሸፍን የሚለው ትልቅ መልእክት ነው። እኛ እያየነው ነው። እዚህ ዛሬ አንዱ ከቤተሰብ ይመጣል፣ ነገ ደግሞ ሁለት ሶስት ሰው ይመጣል ከቤተሰብ ውስጥ። ቲቪ በፀሐይ ብርሃን ጨረር ለተወሰነ ጊዜ ከተጋለጠ ይሞታል ነው። ሲደመር ደግሞ አድኩዌት ቬንቲሌሽን ካለ
በቂ ንፋስ ካለ
ምን ይሆናል? ያንን ንፋሱ ይወስደዋል። ሲደመር የፀሐይ ብርሃን ምናምን ካለ ደግሞ የመሞት ቻንሱ በጣም ከፍተኛ ነው። ስለዚህ አሁን ለምሳሌ ቤት ውስጥ መስኮትና በር በመክፈት ብቻ ቲቪ በሽታን በቤተሰብ ውስጥ ራሱ በጣም መከላከል ይቻላል።
ዶክተር ፈረስላሴ ሌላ ከሙያ አንጻር የሚሉት ነገር ካለ?
የጤና ባለሙያ እጥረት አለ። ይሄ በዚህ ፊልድ ላይ ቀደም እንዳልኩ አዲስ ነው።
ባለሙያ እጥረት
የባለሙያ እጥረቶች ምናምን አሉ። ደግሞ ሌላኛው ፔሸንት ሰፖርት በጣም አስፈላጊ ነው።
በሽተኞችን ማገዝ
አለባቸው፣ በታገዝ አለባቸው።
በምን መልኩ ማን ነው የሚያግዛቸው?
መንግስት ያው ባለው የተወሰነ ነገሮች አሉ፣ መድኃኒቱን እዚህ ይወጣሉ። ነገር ግን ያው ግን ስቲል በቂ አይደለም። ይሄ ከሀገሪቱ አንጻር ነው ያ ነገር የተደረገው እንጂ በቂ አይደለም። ምግብ አለ፣ ለምሳሌ ትራንስፖርት ገንዘብ እንዲመለስ የሚል ነገር አለ። ከሩቅ ቢመጡ ፔሸንቶች በተጨማሪ 100 ብር ደግሞ በየወሩ እንዲሰጥ የሚል ነገር አለ። ከዛ ደግሞ ሲደመር ምን አለ ፓስታ፣ ወተት እና ዘይትም አለ የስንዴ ዱቄት።
ይሄ ግን በቂ አይደለም ነው?
አዎ ይሄ በቂ አይደለም ማለት እንደምታየው 1 ኪሎ በወር ነው ፓስታ 1 ኪሎ እኛ እናረጋው የ3 ወር የ6 ወር ባንድ ላይ ተጠራቅሞ እንሰጣቸዋለን። ምክንያቱም ለኛም ራስ ለአሰጣት አይመችም። እነዚህ ነገሮች ከተሟሉ መድኃኒቱ በጣም ኢፌክቲቭ ነው አይተናል። እኛ አሁን ጥሩ ሰፖርት ያላቸው ፔሽንቶች በቃውት ካሙ በጣም ቆንጆ ነው። ኤኒባዲ የሚጠይቀን ካለኛ ለፔሽንት ጥቅም እስከሆነ ድረስ እኛ ሁሉም የጀመሩ ፔሽንቶች ስም ዝርዝራቸው እስከና አድሬሶቻቸው እና ምን ስንተኛ ወር ላይ እንደሆኑ ምናምን የሁሉም አድሬሶቻቸው አለ እኛን ኮንታክት ማድረግ ይችላሉ።
በኢትዮጵያ ሶስተኛው መድኃኒት የተላመደና ያልተላመደ ሳምባ ነቀርሳ ህክምና መስጫ በዚሁ በመቀለ ሆስፒታል ስር እየሰጠ ያለውን አገልግሎት ነበር እየገለጸን የነበረው የተቋሙ አስተባባሪ ዶክተር ፈረ ስላሰ በጣም ነው ማመሰግኖት።
እሺ በጣም አመሰግናለሁ።
ለአሜሪካ ድምጽ ግርማይ ገብሩ ከመቀለ።
አድማጮች ዝግጅታችንን በዚሁ ተጠቃልሏል። ከምሽቱ 3 ሰዓት እንገናኛለን። እስካሁን አብራችሁን ስለቆያችሁ እኔ አዲስ አበባ አስተናጋጆ ፕሮግራም መራችልን ጽዮን ግርማ ሰላም መልካም ምሽት እንመኛለን።
This program has come to you from the Voice of America, Washington.